የሞቱት በመስቀሉ ነው። ሐዋርያው ጳውሎስ ትምህርቱን የመሰረተበት ሕይወቱን የመራበት ምልክት ነው እና በእግዚአብሔር ቃልም ውስጥ ከዘፍጥረት እስከ ራእይ ድረስ በስውርም በግልጽም መስቀሉ ተደጋግሞ ተነግሯል። በእስራኤል ታሪክ ውስጥ ተሰውሮ ብዙ ጊዜ አይተነዋል። የፋሲካውን በግ ስናስብ፣ ስለ ደም ስርየት ስናስብ መስቀሉን ነው የምናስበው። በራእይ ምዕራፍ 5:6 ላይ በሰማይ የታየው ራእይም የመስቀሉ ጉዳይ ነው። ይህን የመሳሰለውን ትምህርት የመስቀሉን አስፈላጊነት ለመጽሐፍ ቅዱሳችን፣ ለክርስትና ሕይወታችን፣ ለወንጌል መልእክታችን መስቀሉ መያዝ አስፈላጊ እንደሆነ ተመልክተናል። ይህን በዚያ በቃና ሁለት ወደ ሁለተኛው ትምህርት ሄዳለሁ። የዛሬው ትምህርት እዚህ ስክሪን ላይ እንደምታዩት የክርስቶስ መስቀል ይልና ጌታ ኢየሱስን ማን ነው ለሞት ያበቃው? እንዲሞት የፈረደበት የመሰከረበት ለሞት ያበቃው ጌታ ኢየሱስን ማን ነው የሚለውን ነው ዛሬ የምንመለከተው። ይሄ ትምህርት ሲያበቃ ዛሬ ከአንድ ሰዓት በኋላ ኢየሱስን ማን እንደሰቀለው፣ ለዚያ ሰበብ ማን እንደሆነ በግልጽ በማያዳግም ሁኔታ ማወቅ እንችላለን ማለት ነው። እግዚአብሔር ይባረክ። አሁን የሉቃስ ወንጌል ምዕራፍ 23 ታውጡና ጥቂት ጥቅሶች ካነበብን በኋላ ትምህርቱ እንቀጥላለን። የሉቃስ ወንጌል ምዕራፍ 23 ጥቂት ጥቅሶች አነባለሁ። ብዙ ጊዜ የምታውቁት ነው፣ አዲስ ጥቅስ አይደለም። ሌላ ጊዜ ስታገኙ እናንተ ማንበብ ትችላላችሁ። ከምዕራፍ 23 ከቁጥር 32 ጀምሬ ጥቂት ጥቅሶች አነባለሁ። ሌሎችንም ሁለት ክፉ አድራጊዎች ደግሞ ከእርሱ ጋር ይገድሉ ዘንድ ወሰኑ። ቀራኒዮም ወደሚባል ስፍራ በደረሱ ጊዜ በዚያ እርሱን ክፉ አድራጊዎቹንም አንዱን በቀኝ ሁለተኛውንም በግራ ሰቀሉ። ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። ልብሱንም ተከፋፍለው ዕጣ ተጣጣሉበት። ሕዝቡም ቆሞ ይመለከቱ ነበር። መኳንንቱም ደግሞ ሌሎችን አዳነ። እሱ በእግዚአብሔር የተመረጠው ክርስቶስ ከሆነ ራሱን ያድን እያሉ ያፌዙበት ነበር እያለ ይቀጥላል። ምዕራፉ በጣም ሰፊ ምዕራፍ ነው። ሉቃስ 23 ምንባቡን እዚህ ላይ አቆማለሁ። ጌታ ኢየሱስን ለሞት ያበቃው ማን ነው? በዛሬው ሰዓታችን ብዙ የተለያዩ ሰዎች እንመለከታለን። ጌታ በአይሁድ ሸንጎ ፊት መንፈሳዊ ክስ እንደቀረበበት እናውቃለን። ያም ደግሞ እግዚአብሔርን ተሳደበ ተብሎ ነው የቀረበው። አይሁድ በመንፈሳዊ ወይም ቴዎሎጂካል በሆነው ነገር ጌታን ከሰሱት። ሮማውያን ደግሞ እነሱ በበኩላቸው በሚያዋጣቸው መንገድ ጌታን ከሰው ነበር። ይኸው ደግሞ የፖለቲካ ክስ ነው። ሞት የፈረደበት ጲላጦስ ነበር። በዮሐንስ ወንጌል ምዕራፍ 19 ላይ ከቁጥር 16 እስከ 18 ይህን ታነባላችሁ። ጲላጦስ እንደፈረደበት ታነባላችሁ። እንደውም እሱን ክፍል እጄ አነበዋለሁ። የዮሐንስ ወንጌል ምዕራፍ 19 ከቁጥር 16 ጀምሮ እንደዚህ ይላል። ኢየሱስንም ይዘው ወሰዱት። ከ16 ሊጀምር የካህናት አለቆችም ከወደኋላ ሊዳውነ ለፋሲካም የማዘጋጀት ቀን ነበረ፣ 6 ሰዓትም የሚያህል ነበረ። አይሁድንም እነሆ ንጉሳችሁ አላቸው። እነሱ ግን አስወግደው አስወግደው ስቀለው እያሉ ጮሁ። ጲላጦስም ንጉሳችሁ ልስቀለው አላቸው። የካህናት አለቆችም ከቄሳር በቀር ሌላ ንጉስ የለንም ብለው መለሱለት። ስለዚህ በዚያን ጊዜ እንዲሰቀል አሳልፎ ሰጣቸው። ኢየሱስንም ይዘው ወሰዱት። መስቀሉንም ተሸክሞ በዕብራይስጥ ጎልጎታ ወደ ተባለው የራስ ቅል ስፍራ ወደሚሉት ወጣ። በዚያም ሰቀሉት፣ ከእርሱም ጋር ሌሎች 2 አንዱን በዚህ አንዱን በዚያ፣ ኢየሱስንም በመካከላቸው ሰቀሉ ይላል ቃል። ጲላጦስ ነው በጌታ ኢየሱስ ላይ የመጨረሻውን ፍርድ የፈረደበት። ጲላጦስ ከሮማ ገዢዎች ጋር ትልቅ ችግር ነበረው፣ ትልቅ አለመግባባት ነበረው። በሮማ ከተማ ካሉት መኳንንቶች ከሴኔቱ ጋርና ከነገስታቱ ጋር ትልቅ ችግር ነበረው። የሮማ መንግስት አስተዳዳሪ ወይም የሮማን መንግስት ወክሎ አስተዳዳሪ ሆኖ ይሁዳ የተባለውን ደቡባዊ የእስራኤል ክፍል እንዲያስተዳድር ንጉሱ ጢባሪዮስ ወይም ታይቤሪየስ ነው የሾመው። ይህን ስራ ይዞ ያገለገለው ከ26 ዓመተ ምህረት እስከ 36 ዓመተ ምህረት ድረስ ነበር። ጌታ የተሰቀለው በዚሁ መሀል ነው ማለት ነው። ጲላጦስ ከ26 እስከ 36 ለ10 ዓመት የይሁዳ ገዥ ሆኖ አገልግሏል። ጥሩ አስተዳዳሪም እንደነበረ ይነገርለታል። አይሁድ ግን ጲላጦስን አይወዱትም ነበር። ዋናው ምክንያት በጣም ይንቃቸው ነበር። ገና አገሩን መግዛት እንደጀመረ የሮማን መንግስት አርማ በኢየሩሳሌም ከተማ ውስጥ ከፍ አድርጎ እንዲሰቀል አደረገ። በዚህ አይሁድ በጣም በጣም ተጣልተውት ነበር። እንዴት በተከበረችው በኢየሩሳሌም ከተማ መቅደሱ ባለበት ከተማ እንዴት የአረመኔዎች የሮማውያንን አርማ ይሰቅላል ብለው በዚህ በጣም አዝነውበት ነበር። በተጨማሪ ታሪክ ጸሐፊው ጆሴፈስ እንደተናገረው የኢየሩሳሌም ከተማ ውሃ ችግር ነበረባት። ዛሬም እንዳለባት ሁሉ በዚያም ጊዜ የውሃ ችግር ነበረባት። ስለዚህ ጲላጦስ የውሃ መስመር ወይም ቦይ፣ ትልቅ ቦይ አሰራለሁ ብሎ ተነሳ። ለዚያ ስራ ገንዘብ ሲያጣ ቤተ መቅደስ ይሄድና የቤተ መቅደሱን ገንዘብ በገዛ ፈቃዱ እንዲሰጡት አስገድዶ ወስዶ ያንን ስራ ሰራበት። ይህ ለቤተ መቅደስ የተሰጠ ለእግዚአብሔር ስራ የሚውል የእግዚአብሔር ሰዎች የሚጠቀሙበት ልዩ ገንዘብ ነው እንጂ የከተማ ማዘጋጃ ቤት ስራ ላይ የሚያውለው ገንዘብ አይደለም። ጲላጦስ ግን ያንን ገንዘብ በራሱ ፈቃድ ወስዶ የሰራ ብዙ ክፋት የፈጸመ ሰው ነበር። ንጉሱ አግሪፓ ስለ ፒላቶስ ሲናገር ግትር ሰው እንደነበረ፣ ለሰው ምሕረት የሌለው እርሱ ያለውን ብቻ የሚፈጽም ሰው ነው ብሎ ተናገረው። ሕግና ስርዓት ምንም አክባሪ ቢሆን አይሁድን አስገድዶ በቁጥጥር ስር ያዋለ ሰው እንደነበር ይነገርለታል። የገዛ ፈቃዱን ለማስፈጸም ሁልጊዜም የፈለገውን እርምጃ ይወስድ ነበረ። ጲላጦስ በጣም ኃይለኛ ሰው ነበር። በዚህ የተነሳ ሰዎች ይጠፉት ነበር። ወደ ወንጌል ደግሞ ሄደን ስለ ጲላጦስ ስንመለከት ይህንኑ የመሰለ ነገር ነው የምናገኘው። አይሁድ ኢየሱስን አምጥተው መንግስታችንን ሲበጠብጥና ቀረጥ ለቄሳር እንዳይከፈል ሲከለክል ያዝ ነው፣ በተጨማሪም ክርስቶስ እኔ ንጉስ ነኝ ይላል ብሎ በውሸት ጲላጦስ ፊት ከሰሱት ኢየሱስን። ይህ ሲሰማ ጲላጦስ ነገሩን ችላ አላለም። ወንጌላችንም እንደሚናገረው አንደኛ ጲላጦስ ኢየሱስ ንጹህ ሰው እንደነበረ በልቡ ያውቅ ነበር፣ ተገንዝቧል። እስረኛው ኢየሱስ ራሱን በክብር መያዙን፣ ራሱን መቆጣጠሩን፣ በመከራና በችግር ወቅት አለመረበሹን፣ አስፈላጊ ያልሆነ ንግግር እንኳ አለመናገሩን ሲመለከት ጲላጦስ አድንቆታል። በፖለቲካም ውስጥ ደግሞ ክርስቶስ እንዳልገባ ያውቃል ጲላጦስ፣ ተርቷል ይህን ሁሉ። ስለሆነ በዚህ ሰው ምንም ስህተት አላገኘሁበትም ብሎ ደጋግሞ ተናግሯል። ሉቃስ 23:4 ላይ ብትመለከቱ፣ ዮሐንስ 18:38 ብትመለከቱ ይህን ታገኛላችሁ። ይሄ ሰው ምንም ስህተት የለበትም ብሎ ጲላጦስ ትክክለ ቄሳር ወገን አይደለም ብለው ይጮሁ ገደገፈ ዮሐንስ 19:12 ላይ። ፒላጦስ ቀደም ብሎ ከጢባሪዎስ ቄሳር ጋር ተደጋግሞ ተቃይሟል። ቅድም ተመልክተናል። ለሶስተኛ ጊዜ ከጢባሪዎስ ቄሳር ጋር መጣላት አልፈለገም። ስለዚህ ተብረከረከ። ረብሻም እንዲያነሱበት አልፈለገም። ህሊናው በሰዎች ጩኸት የተዳፈነ ይመስላል። ስለዚህ ጲላጦስ ፈሪ ስለነበረ የህዝቡን ፍላጎት አሟላ። ብዙ ድርጊቱ የእኛን ህይወት ይመስላል። እኛም እናደርገውን የሚያዋጣንም ጊዜ ስንፈልግ ጊዜ የሚመቸንን ስናባርር ሁልጊዜ ሰዎችን መስለን ለመኖር ስንሞክር ይህን የመሳሰለው ብዙ የጲላጦስ ባህሪ የእኛም የክርስቲያኖች ባህሪ ይመስለኛል። ጲላጦስን እዚህ ላይ እናብቃና ቀጥለን ስለ አይሁድ ህዝብና ስለ ካህናቶቻቸው ደግሞ ትንሽ እንመልከት። ምክንያቱም ኢየሱስን ለጲላጦስ አሳልፎ የሰጡት እነዚሁ ካህናት ናቸው። ዮሐንስ 19:11 ሐዋርያት 3:13-15 እነሱ አሳልፎ እንደሰጡት ይናገራል። አሳልፎ የሰጡት በቅንዓት ምክንያት መሆኑን ማቴዎስ 27:7 ይናገራል። እንግዲህ በመላው ቀያፋ ራሱ የአይሁድ ሸንጎ ራሱ እነዚህ ሁሉ ካህናቶች ነበሩ። የሆሳዕና ዕለት ጌታ ኢየሱስ ወደ ኢየሩሳሌም ሲገባ ተሰልፎ ሆ ብለው ዘንባባ ተሸክመው ልብሳቸውን አጥፈው እያሸበሸቡ ተቀበሉት። አሁን ግን ተመልሰው በሳምንት ውስጥ ግርግት ብለው ይሰቀልን ስቅጠለው ስቀለው እያሉ የሚጮሁት እነዛው ሰዎች ነበሩ፣ የአይሁድ ሰዎች። እነዚህ መሪዎች ክርስቶስ ላይ ያደሙበት ብዙ ምክንያቶች ነበሩ። አንዳንዶቹም ብንመለከት አንደኛ እነርሱ ገቡበት ትምህርት ቤት ገብቶ ክርስቶስ አልተመረቀም፣ አልተማረም። ከገሊላ ናዝሬት የመጣ ምንም ትምህርት ቤት ያልገባ ያልተማረ ሰው እንደሆነ ነው የወሰኑት። ቀጥሎ ከነውረኞች ሰዎች ጋር ነው የሚውለው፣ ከኃጢአተኞች ጋር አብሮ ይውላል፣ አብሮ ይበላል እያሉ ብዙ ብዙ ጊዜ ደጋግሞ ክስ አቅርበውበት ነበር። ሶስተኛ ከእኛ ጋር እንደመጾም እርሱ ከኃጢአተኞች ጋር መብል ይወዳል ብለው በመገቡ ወቀሱት። አራተኛ ሰንበትን አያከብርም፣ በሰንበት ቀን ሰዎችን ይፈውሳል ብለው ለሕጋቸው ተቆርቁረው በዚያም ላይ ደግሞ ክስ አቅርበውበታል። እነዚህ የ ላይ ይናገራል። ኢየሱስን እንደገሰሱት ስለ ቀኑበት ነው ብሎ ይናገራል። አሁንም በእነዚህ ሰዎች ላይ ፈረድ። እኛስ ምን እንለይ ይሆን? ከእነዚህ ሰዎች ምን እንለያለን? ዛሬስ ቢሆን እኛና ቀሳውስቱና አይሁድ በምን እንለያያለን? እኛም እኮ ዛሬ ኢየሱስን አንፈልገውም። ታሪክ ለሚታጠቅ ነው፣ ጩቤ ታጣቂ ከነበሩት አንዱ ነው እና ይሁዳው ቴሮሪስት ነበረ የሚሉም ሰዎች አሉ። እኛ እንደምንረዳው ይሁዳ ገንዘብ የሚወድ ሰው ነበር። ኢየሱስን የሸጠው በሰላሳ ብር መሆኑን እናውቃለን። ገንዘብ ያይ ስለነበረም አልፎ አልፎ ከዛች ከቦርሳዋ ትንሽ እንደሚቆነጥር እንደሚሰርጥ ተነግሯል። የገንዘብ ፍቅር አደገኛ መሆኑን፣ የክፋት ሁሉ ምንጭ መሆኑን፣ ጽድቅን ለጥቅም መሸጫ ማድረጉን ይህንም እናውቃለን። ብዙ ጊዜ ኢየሱስ አሳልፎ የሰጠው ይሁዳ ነው ብለን ይሁዳ ላይ እንደመድባለን። ይሁዳ አድርጎታል፣ ይህን እናውቃለን። ዛሬ ቢሆን እኛ ደግሞ ከይሁዳ በምን እንለያለን? አንዳንድ ጊዜ የሃይማኖት አባቶችን ስትመለከቱ፣ በገንዘብ አያያዝ የሚያደርጉትን ስትመለከቱ ታዝናላችሁ። ሃይማኖትን መነገጃ እንዳደረጉት እናያለን። ይህንን የፈራው ጳውሎስ ነው ወጣቱን አገልጋይ ጢሞቴዎስን ገንዘብ አትውደድ አለ። ገንዘብ አትውደድ። ይሁዳ ሲስማማ ከባለስልጣኖች ጋር ምን ትሰጡኛላችሁ ነው ያለው። ምን ትሰጡኛላችሁ? እኔ አሳልፌ እሰጠዋለሁ። ምን ትሰጡኛላችሁ ነው ያላችሁ። ያለ ጉቦ መስራት አይቻልም። ዛሬ ይሁዳ ጌታን አሳልፎ የሸጠበት አንዱ ምክንያት ትግብግብነት እንደሆነ በግልጽ እንመለከታለን። ያን እንኳ የሸጠበትን ገንዘብ ሊበላው እንኳ አልቻለም። እንግዲህ ይሁዳ ጥፋተኛ ነው፣ እሱ ነው ክርስቶስን አሳልፎ የሰጠው ብለን ፈርደናል። እኛ እንግዲህ ከጲላጦስ ምን እንሻላለን? ከሄሮድስ ምን እንሻላለን? ከይሁዳስ? ከካህናትስ ህዝብ ምን እንሻላለን? ቶ ብለው ተቀብለው ሸማቸውን አንጥፈው ዘንባባ ዘንጥለው ተሰልፈው ከተቀበሉት ሰዎች በሳምንቱ ወዲያው ደግሞ ግልብጥ ብለው ስቀለው ስቀለው እያሉ ከጮሁት ሰዎች እኛስ ምን እንሻላለን? ማን ነው ኢየሱስን ለሞት ያበቃው? ማን ነው? ምናልባት እግዚአብሔር አብ ይሆን? እግዚአብሔር አብ ቢሆንም ምንም ስህተት አይኖረው። ምክንያቱም ዮሐንስ ወንጌል ምዕራፍ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ብለን እናነባለን። እግዚአብሔር ነው ኢየሱስን አሳልፎ የሰጠው ለዓለም እንዲሞት። ዓለምን ስለወደደ ደረጃው መጥቤ ይሆናል። ማይሆን ሌላ ኢየሱስ እናንተና እኔ እናንተና እኔ ከይሁዳ ከጲላጦስ ከአይሁድ የሸንጎ መሪዎች ከአይሁድ ሕዝብ ጋር አብረን እንሰለፋለን። ኢየሱስን ለሞት በማብቃታችን የእናንተና የእኔ ኃጢአት ነው ኢየሱስን ለሞት ያበቃው። የእናንተና የእኔ ኃጢአት ዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ አንዳንድ ሰዎች አነብላችኋለሁ። ዛሬ ብዙ ጥቅስ አላነበብኩም፣ እንዲሁ እየጠቀስኩ እየጠቀስኩ ነው ያለፍኩት። ዮሐንስ ምዕራፍ 10 ቁጥር 11 ላይ መልካም እረኛ እንዲህ መልካም እረኛ ነፍሱ ስለ በጎቹ ያወራል። በጎቹ እኛ ነን። ቁጥር 17 ላይ ደግሞ ነፍሴን ደግሞ አነሳ ዘንድ አኖራለሁና ስለዚህ አብ ይወደኛል፣ እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ላኖራ ስልጣን አለኝ፣ ደግሞም ላነሳ ስልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ ብሎ ጌታ ኢየሱስ ራሱ በገዛ ፈቃዱ ለእናንተና ለእኔ እንደ ሞተ እንመለከታለን። ኃጢአታችን እኛ በኢየሱስ ደም ንጹህ አይደለንም። ዕብራውያን ምዕራፍ 6 ቁጥር 6 ላይ በምናደርገው ነገር ሁሉ የእግዚአብሔርን ልጅ ደጋግመን እንደምንሰቅል ይናገራል። እሱን ደግሞ ይህን እናደርገዋለን። በጣም አስፈላጊ ጥቅስ ነው። ዕብራውያን ምዕራፍ 6 ቁጥር 6 ላይ እንደዚህ ይላል፣ ረዘም ያለ ርዕሰ ነገር ነው። አንድ ጊዜ ብርሃን የበራላቸውን ሰማያዊውን ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆኖ የነበሩትን መልካሙንም የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው። ለራሳቸው የእግዚአብሔርን ልጅ ይሰቅሉታልና ያዋርዱትማልና ይላል። ለራሳቸው የእግዚአብሔርን ልጅ ይሰቅሉታል። እግዚአብሔርን የምንክድ ሁሉ በእርሱ ላይ የምናምን ሁሉ እኛም ነን የእግዚአብሔርን ልጅ ሰቀል። እንደ ይሁዳ ገንዘብ በመውደድ እንደ ካህናት በመቅናት እንደ ጲላጦስ ለስማቸው ማለታቸው